የአሜሪካ ድምፅ ነው። የአሜሪካ ድምፅ በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቻናል 57 ዌስት ከዋሽንግተን ዲሲ በቀጥታ የሚያስተላልፍላችሁ የዛሬ አርብ ህዳር 20 2017 ዓ.ም ስርጭታችን ጀመረ። ግድያ ሲፈጸም ያሳያሉ የተባሉ በማኅበራዊ ሚዲያ የተለቀቁ ቪዲዮዎች በመንግሥት የተቀነባበሩ ናቸው ሲል ከፋኖ ቡድኖች አንዱ ክስ አሰምተዋል።
ቪዲዮውን ተመልክቼዋለሁ። ፋኖ በዚህ የጭካኔ ተግባር ውስጥ እንደሌለበት ምንም ጥያቄ የለውም።
በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙ ቡድኖች መካከል አንዱ የሆነው የአማራ ፋኖ ህዝባዊ ድርጅት መሪ እንደሆነ የነገሩን አቶ እስክንድር ነጋ ነው ቀደም ብለን የሰማናቸው። ሙሉ ዘገባው በምሽቱ ተካቷል። ሰላም ጤና ይስጥልኝ፣ እንደምንላችኋል፣ እንደምናምሽታችኋል ውድ ተመልካቾቻችንና አድማጮቻችን። ሳስተናግዳችሁ ማመሸው ሀብታሙ ስዩም ነኝ። ንጉሡ ታምሬ ከስቱዲዮ ዝግጅቱን ያቀናብርልናል። አስማማዋዬ ነው ደግሞ ለዜናው አጠገቤ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። አብራችሁ እንድትቆዩ አስቀድመን እንጋብዛለን። ዋና አዘጋጃችን ጽዮን ግርማ ናት። አሁን የሰዓቱን ዋና ዋና የዓለም ዜናዎች እናስደምጣችኋል።
ሰላም ጤና ይስጥልን፣ በድጋሚ እንደምናምሽታችኋል ተመልካቾቻችንና አድማጮቻችን። የምሽቱን ዜናዎች የማሰማችሁ አስማማዬ ነው ነኝ። በናሚቢያ የምርጫ ጣቢያዎች በድጋሚ ተከፍተዋል። በምርጫ ቁሳቁስ እጥረት ምክንያት ለሁለተኛ ጊዜ የምርጫ ሂደቱ ባራዘመችው ናሚቢያ ዛሬ 36 የምርጫ ጣቢያዎች በድጋሚ ተከፍተው ምርጫው ተካሂዷል። ረቡዕ ዕለት የተጀመረው ምርጫ ሂደት ባለፉት ሁለት ቀናት በገጠሙ የቴክኒክ ችግሮች ምክንያት የተረጋጋችና ሰላማዊ ሀገር በመሆኑ በምታወቀው ደቡባዊቷ የአፍሪካ ሀገር ውጥረት ፈጥሯል። ተቃዋሚዎችም የምርጫውን መዘግየት አሳፋሪ ብለውታል። አንዳንድ መራጮች ፕሬዚዳንታቸውንና ሕግ አውጪ አባላትን ለመምረጥ እስከ 12 ሰዓት በምርጫ መስጫ ጣቢያዎች ላይ ሰልፍ ላይ ማሳለፋቸው ተገልጿል። ይህም ናሚቢያ ከደቡብ አፍሪካ ነጻ ከወጣች እንደ አውሮፓውያን አቆጣጠር በ1990 ወዲህ በስልጣን ላይ ላለው የደቡብ ምዕራብ አፍሪካ ህዝቦች ድርጅት ስዋፖ ፓርቲ የገጠመው በጣም ከባድ ክስ እንደሆነ ተገልጿል። መራጮች መመዝገቢያ ታብሌቶች በትክክል አለመስራትና የምርጫ ወረቀቶች እጥረት ምርጫው በተጀመረ ዕለት የገጠሙ ቴክኒካዊ ችግሮች እንደነበሩም ተገልጿል። ይህን ተከትሎ በመራጮችና በፓርቲዎች ነቀፋ የደረሰበት የአገሪቱ ምርጫ ኮሚሽንም ምርጫውን ለሁለተኛ ጊዜ በማራዘም እስከ ነገ ቅዳሜ ምሽት ድረስ እንዲካሄድ እንዲወስን አስገድዶታል። ሁኔታዎች የተቃዋሚ ፓርቲዎችን ቁጣ ያስነሳ ሲሆን አንዳንዶች የምርጫው ሂደት እንዲቆም ጠይቀዋል። ተቃዋሚ ፓርቲዎች ዛሬ ተገናኝተው የጋራ መግለጫ ለመስጠት ቀጠሮ ይዘው እንደነበረም ገለልተኛ አርበኞች ለለውጥ አይፒሲ ፓርቲ ተወካይ ክሪስቲን አኦቻማስ ተናግረዋል። የወጣቶች ስራ አጥነትና ከነጻነት በኋላ የተወለዱ አዲስ ትውልድ መፈጠር እንደ አውሮፓውያን አቆጣጠር ከ1990 ዓ ም ጀምሮ ሲገዛ ለነበረው ስዋፖ ፓርቲ የነበረውን ድጋፍ ፈታኝ አድርጎበታል። በናሚቢያ ከተመዘገቡ መራጮች መካከል 42 በመቶ ያሉ ከ35 ዓመት በታች ዕድሜ እንደሆኑም የምርጫ ባለሥልጣናት ገልጸዋል። ናሚቢያ ዋና የዩራኒየምና አልማዝ ላኪ ሀገር ብትሆንም ከ3 ሚሊዮን በላይ የሚሆነው ህዝቧ በመሠረተ ልማትና የሥራ ዕድሎች ተጠቃሚ እንዳልሆነ ተንታኞች ይናገራሉ። በእስራኤል ጥቃት 30 ሰዎች ጋዛ ውስጥ መገደላቸውን የሕክምና ባለሙያዎች ገለጹ። እስራኤል በጋዛ ባካሄደችው ወታደራዊ ጥቃት ቢያንስ 30 ሰዎች መገደላቸውንና አብዛኞቹ በከበባ ስር በሚገኘው ኒሴራይት መጠለያ ጣቢያ ውስጥ የነበሩ መሆናቸውን የሕክምና ባለሙያዎች አስታውቀዋል። የሕክምና ባለሙያዎችን ያሉት አካባቢውን ወረው የነበሩት የእስራኤል ታንኮች አርብ ዕለት ካፈገፈጉ በኋላ ነው። የጤና ባለሙያዎቹ አክለው ከሩሴራት በስተሰሜን በሚገኙ አካባቢዎችም የ19 ፍልስጤማውያን አስከሬኖችን ማግኘታቸውን ተናግረዋል። የእስራኤል ታንኮች አሁንም ከመጠለያ ጣቢያው በስተምዕራብ መኖራቸውን የገለጸው የፍልስጤም የሲቪል አደጋ ጊዜ አገልግሎት ቡድኑ ከዛ አካባቢ ለሚደርሰው የእርዳታ ጥሪዎች ምላሽ ለመስጠት አለመቻላቸውንም ጨምሮ ገልጿል። ጥቃቱን አስመልክቶ በእስራኤል ጦር በኩል እስካሁን የተሰጠ አዲስ ምላሽ ባይኖርም ሰራዊቱ በጋዛ ሰርጥ ውስጥ የሚያካሄዳቸው ዘመቻ አካል የሆኑ የሽብር ኢላማዎችን መምታቱን ቀጥሏል ሲል ትላንት ሐሙስ አስታውቋል። ይህ በእንዲህ እንዳለ የእስራኤል ባለሥልጣናት ባለፉት ወራት በጋዛ ባካሄዱት ጥቃት ይዘዋቸው የነበሩ 30 ፍልስጤማውያን መልቀቃቸውን አስታውቀዋል። የሕክምና ባለሙያዎቹም የተለቀቁ ሰዎች በደቡባዊ ጋዛ ከሚገኙ ሆስፒታል ለሕክምና ምርመራ መድረሳቸውንም አረጋግጠዋል። በጦርነቱ ወቅት የታሰሩ ፍልስጤማውያን ከእስር ከተፈቱ በኋላ በእስር ወቅት በእስራኤላውያን እንግልትና የማሰቃየት ተግባር እንደሚፈጸምባቸው ተናግረዋል። እስራኤል ግን ይህንን የማሰቃየት ውንጀላ አትቀበልም። ለወራቶች በጋዛ የተኩስ ማቆም ስምምነት እንዲደረስ ሲደረጉ የነበሩ ውይይቶች እምብዛም ለውጥ ያላሳዩ ሲሆን በአሁኑ ወቅትም ድርድሮቹ ቆመዋል። በእስራኤልና ሐማስ አጋር በሆነው የሊባኖስ ሂዝቦላ መካከል የተደረሰው የተኩስ አቁም ከረቡዕ ማለዳ ጀምሮ ተግባራዊ የተደረገ ሲሆን ከቅርብ ወራት ወዲህ በከፍተኛ ሁኔታ ተባብሶ የነበረውንና የጋዛን ግጭት ሸፍኖት የነበረውን ጦርነት ማስቆም መቻሉም ተገልጿል። አድማጮቻችን፣ የዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ፑቲን ኬቭን በአዲስ እጅግ ፈጣን ተውዘግዛጊ ሚሳይል እንደሚመቱ አስፈራሩ። የሩሲያው ፕሬዚዳንት ቭላድሚር ፑቲን በዩክሬን ዋና ከተማ ኬቭ የሚገኙትን የውሳኔ መስጫ ማዕከላት ኦርሽኒክ በተሰኙ ከድምፅ የፈጠኑ የሩሲያ ተውዘግዛጊ ሚሳይሎች እንደሚመቱ ትላንት ዝተዋል። ፑቲን ይህን የተናገሩት በዩክሬን የኃይል መሠረተ ልማቶች ላይ ጥቃት በማድረስ በመላ አገሪቱ ከአንድ ሚሊዮን በላይ ለሚሆኑ ሰዎች ኃይል ካቋረጡ በኋላ ነው። ፑቲን በካዛክ መዲና አስታና ከተማ ትናንት በሰጡት ጋዜጣዊ መግለጫ ኦርሽኒክ በሰራዊቱ በወታደራዊ ተቋማት ወይም ኬቭ የሚገኙትን ጨምሮ በውሳኔ ሰጪ ማዕከላት ላይ ከመጠቀም ወደ ኋላ እንደማይሉ መናገራቸውን አዣንስ ፍራንስ ፕሬስ ዘግቧል። ሐሙስ ዕለት በዩክሬን በኃይል አመንጭ መሠረተ ልማቶች ላይ በሰው አልባ አውሮፕላንና በሚሳይል ጥቃት ያደረሱትም ዩክሬን በዩናይትድ ስቴትስ መካከለኛ ርቀት ተተኳሽ ሚሳይልን ተጠቅማ በሩሲያ ላይ ላደረሰችው ጥቃት ምላሽ መሆኑን ተናግረዋል። ይህ ጥቃት በዚህ ወር ውስጥ በኃይል መሠረተ ልማት ላይ የደረሰ ሁለተኛው ጥቃት ሲሆን ከመጋቢት ወር ወዲህ ደግሞ 11ኛው መሆኑን ባለሥልጣናቱ ተናግረዋል። የዩክሬን ፕሬዚዳንት ቮሎዲሚር ዘለንስኪ በበኩላቸው ሞስኮ ተውዘግዛጊ ሚሳይሎችና በአንድ ጊዜ በርካታ ፈንጂዎችን በአየር ላይ የሚጥሉ መሳሪያዎች በመጠቀም ጦርነቱን ወደ ከፋ መባባስ አስገብተዋል ሲሉ ከሰዋል። ዓለም አቀፉ ማህበረሰብ በኬቭ የመንግሥት ማዕከላት ላይ ያነጣጠረ ዛቻዎች ምላሽ እንዲሰጥም ዩክሬን በውጭ ጉዳይ መስሪያ ቤቷ በኩል ጠይቃለች። በጥቃቱ ምክንያት የኤሌክትሪክ ኃይል ካጡ ከአንድ ሚሊዮን በላይ ሰዎች በተጨማሪ ሌሎች በሚሊዮን የሚቆጠሩ ሰዎች ነባሩ የመብራት መቆራረጥ ተባብሶባቸዋል። ሩሲያ በጥቃቱ 91 ሚሳይሎችንና 97 ሰው አልባ አውሮፕላኖችን መጠቀሟን የዩክሬን አየር ኃይል ያስታወቀ ሲሆን ኢላማቸውን ከመቱ 12 ጥቃቶች መካከል አብዛኞቹ በኃይል ተቋማትና በነዳጅ ማከማቻዎች ላይ ማረፋቸውን እንዲሁም በውሃ አገልግሎት ላይም ተጽዕኖ ማድረሱን ገልጿል። ኢራን በኒውክሌር ጣቢያዎቿ ዩራኒየም ማበልጸግ ልትጀምር ነው ተባለ። ኢራን ፎርዶና ናትንዝ በተባሉ የኒውክሌር ማብላያ ጣቢያዎች በሺዎች የሚቆጠሩ የተሻሻሉ የኒውክሌር ማብላያዎች በመጠቀም ዩራኒየም ማበልጸግ ልትጀምር መሆኑን የተባበሩት መንግስታት ድርጅት አስታውቋል። የተባበሩት መንግስታት ድርጅት የኒውክሌር ተቆጣጣሪ አካል እንዳለው በጦር መሳሪያ ደረጃ ዩራኒየም ማምረቷ በቴህራን የኒውክሌር መርሃ ግብር ምክንያት እየታየ ያለውን ውጥረት ያባብሰዋል። ከዓለም አቀፉ የአቶሚክ ኃይል ተቋም የወጣው መረጃ ኢራን በአሁኑ ወቅት ዩራኒየም የምታበልጽግበት ጥራት ከማብላያው አቅም በታች መሆኑን ሲያመለክት፣ ይህም ከምዕራቡ ዓለምና ከመጪው የአሜሪካ ፕሬዚዳንት ዶናልድ ትራምፕ አስተዳደር ጋር አሁንም መደራደር እንደምትፈልግ አመላካች ነው ተብሏል። ነገር ግን እስራኤል በጋዛ ሰርጥ በሐማስ ላይ ጦርነት እያካሄደች ባለችበት እንዲሁም በሊባኖስ ከሚገኘው ሂዝቦላ ጋር የተኩስ አቁም ካደረገችም በኋላ ኢራን አሁንም እስራኤልን ማስፈራራቷን ቀጥላለች። ትራምፕ ስራ ከጀመሩ በኋላ እንዴት የኢራንን ጉዳይ እንደሚይዙት ግልጽ አይደለም ሲል አሶሲየትድ ፕሬስ ዘገባ አመልክቷል። በተባበሩት መንግስታት የኢራን ልዑክ በአቶሚክ ባለሥልጣን ሪፖርት ላይ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። የዓለም አቀፉ የአቶሚክ ኃይል ተቋም ቦርድ ኢራን ከተቋሙ ጋር ሙሉ በሙሉ በመተባበር ላይ አይደለችም በሚል በተጠናቀቀው የፈረንጆቹ ህዳር ውስጥ ባደረገው ስብሰባ ማውገዙን ተከትሎ ቴህራን በፕሮግራሟን በፍጥነት እንደምትገፋበት ዝታለች። ኢራን እንደ አውሮፓውያን አቆጣጠር በ2015 ከዓለም ሀያላን ሀገራት ጋር የነበራት የኒውክሌር ውል አሜሪካ በእንደ አውሮፓውያን አቆጣጠር በ2018 ከስምምነቱ መውጣቷን ተከትሎ ከፈረሰ ወዲህ ከጦር መሳሪያ ደረጃ በታች የሆነ ኒውክሌር ማበልጸጓን ቀጥላበታለች። የአሜሪካ የስለላ ድርጅቶችና የሌሎች ወገኖች ዳሰሳ እንደሚያመለክተው ኢራን የጦር መሳሪያ የማምረት መርሃ ግብር ገና አልጀመረችም። በመጨረሻም ቻይና 3000 ኪሎ ሜትር በሚረዝመው ትልቁ በረሃዋ ያካሄደችውን የአረንጓዴ መቀነት ፕሮጀክት ማጠናቀቋን አስታወቀች። ቻይና በበረሃማነትና ሀገሪቱን ለጉዳት የዳረገውን የአሸዋ አውሎ ንፋስ የመከላከል ብሔራዊ ጥረቱ አካል የሆነውንና ለ46 ዓመታት የፈጀውን በትልቁ የሀገሪቱ በረሃማ ስፍራ ዛፎችን የመትከል ዘመቻ ማጠናቀቋን የመንግሥት ሚዲያዎች አስታውቀዋል። ከዢጂያንግ ግዛት በስተሰሜን ምዕራብ የተካሄደውና አረንጓዴ ቀበቶ የሚል ስያሜ የተሰጠው 3000 ኪሎ ሜትር የሚሸፍነውን በረሃ በዛፎች የመሸፈን ዘመቻ ሐሙስ ዕለት የተጠናቀቀው የመጨረሻው 100 ሜትር ላይ የዛፍ ተከላ ከተካሄደ በኋላ ነው። በራውን አረንጓዴ ለማድረግ የተደረገው ጥረት የጀመረው እንደ አውሮፓውያን አቆጣጠር በ1978 የሶስቱ ስያሜ መጠለያ ወይም በተለምዶ ታላቁ አረንጓዴ ግድግዳ ተብሎ በሚጠራው ፕሮጀክት ነው። ከዛን ጊዜ ጀምሮ ከ30 ሚሊዮን ሄክታር በላይ በሚሆነው የበራው ክፍል ዛፎች ተተክለዋል። ደረቅ በነበረው ሰሜን ምዕራብ አካባቢ የተካሄደው የዛፍ ተከላም ባለፈው ዓመት መጨረሻ ቻይና አጠቃላይ ደን ሽፋኗ እንደ አውሮፓውያን አቆጣጠር ከ1949 ከነበረው 10 ከመቶ ወደ 25 በመቶ በላይ እንድታሳድግ አስችሏታል። ሁነምቶቾች ዛፎቹ የመጽደቅ ዕድላቸው በጣም ዝቅተኛ መሆኑና በተደጋጋሚ በዋና ከተማዋ ቤጂንግ የሚደርሰውን የአሸዋ አውሎ ንፋስ አደጋን በመቀነስ ረገድ ውጤታማ ለመሆናቸውን ይገልጻሉ። የጂጂያንግ የደን ልማት ባለሥልጣን ጁሊ ዶንግ ሰኞ ዕለት በቤጂንግ በሰጡት ጋዜጣዊ መግለጫ ግን ቻይና በረሃማነትን ለመከላከል በታክልማካን ዙሪያ እጽዋትንና ዛፎቿን መትከሏን ትቀጥላለች ሲሉ ተናግረዋል። ቻይና ዛፎችን የመትከል ጥረቶች ብታደርግም ከአጠቃላይ የመሬቷ ክፍል 26.8 ከመቶ የሚሆነው አሁንም በረሃማ መሆኑን ከሀገሪቱ የደን ቢሮ የተገኘው መረጃ ያመለክታል። ሆኖም ከ10 ዓመት በፊት ከነበረው ከ27.2 በመቶ አዝ ጋር ሲነጻጸር በረሃማነቱ በመጠኑ ዝቅ ማለቱ ተመላክቷል። አድማጮቻችንና ተመልካቾቻችን ከአሜሪካ ድምፅ የምሽቱ የዓለም ዜናዎቻችን እነዚህን ይመስሉ ነበረ። ለቀሪ ዝግጅቶች ወደ ሀብታሙ ልመልሳችሁ።
አስማማዋዬ ነውን ለዓለም ዜናዎቹ አመሰግናለሁ። በ22 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው እየተከታተላችሁ የምትገኙት። ከአሜሪካ ድምፅ ያስተናግዳችኋችሁ ያለሁት ሀብታሙ ስዩም ነኝ። የስቱዲዮ ቅንብሩን የሚመራው ንጉሡ ታምሬ ነው። የፕሮግራሙ ዋና አዘጋጅ ደግሞ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አምሃሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ እየተደመጡ ይገኛሉ። አሁን ወደ ዕለቱ አብይ ርዕስ ዘገባ እንሻገር። ግድያ ሲፈጽም ያሳያሉ የተባሉ በማኅበራዊ ሚዲያ የተለቀቁ ቪዲዮዎች በመንግሥት የተቀነባበሩ ናቸው ሲል ከፋኖ ቡድኖች አንዱ ክስ አሰምተዋል። የፌዴራልና የክልል ባለሥልጣናት ግን የጭካኔ ድርጊት ብለው የገለጹትን በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት በተመለከተ ባለፈው ሐሙስ ዕለት በጽኑ አውግዘዋል። በሐሩን ማሩፍ የተጠናቀረውን ዘገባ እንግዶ ወልዲያቅ ሰማናል።
በአማራ ክልል የትጥቅ ትግል በማካሄድ ላይ ከሚገኙት ቡድኖች መካከል አንዱ የሆነው የአማራ ፋኖ ሕዝባዊ ድርጅት መሪ እንደሆኑ የነገሩን አቶ እስክንድር ነጋ በቪዲዮ ላይ ግድያ ያሳያል የተባለውን ድርጊት በተመለከተ ቡድኑ ተጠያቂ እንዳልሆነ አስታውቀዋል።
ቪዲዮውን ተመልክቼዋለሁ። ፋኖ በዚህ ጭካኔ ተግባር ውስጥ እንደሌለበት ምንም ጥያቄ የለውም።
ከአሜሪካ ድምጽ የአፍሪካ ቀንድ ክፍል ጋር ባለፈው ሳምንት ቃለ ምልልስ ያደረጉትና በኢትዮጵያ የት አካባቢ እንደሚገኙ ያላሳወቁት አቶ እስክንድር ነጋ ቡድኑ እንዲህ ያለውን አድራጎት በጽኑ እንደሚያውግዝ ተናግረዋል።
መንግስትን የምንፋለመው በእንዲህ ያሉ አድራጎቶች ምክንያት ነው። ይህ አዲስ ዜና አይደለም። እንዲህ አይነት የጭካኔና አሰቃቂ ተግባር በተለይም በአማራና በኦሮሞ ክልሎች ላይ ከዚህ በፊት አይተናል። እናም እንደኛ ከሆነ ይህ አዲስ ክስተት አይደለም። እንዲህ አይነት ድርጊቶች ከዚህ በፊት በኦሮሚያ ክልል እንደተፈጸሙ የሰብአዊ መብት ድርጅቶችና የዓለም አቀፍ ሚዲያ ዘግበዋል።
የአማራ ተወላጅ የሆኑና ፋኖ በሚል የተደራጁ በርካታ ቡድኖች በአማራ ክልል የትጥቅ ትግል በማካሄድ ላይ ናቸው። የኢትዮጵያ መንግስትም ፋኖ የተለያዩ ቡድኖች እንዳሉት ያምናል። ካሉት የፋኖ ቡድኖች ውስጥ አንዱ ተፈጸመ ለተባለው ጥቃት እጁ እንደሌለበት በምን አወቁ ተብለው ለተጠየቁት ጥያቄ አቶ እስክንድር ሲመልሱ ቪዲዮው መንግስት ሆን ብሎ ያቀነባበረው ነው ሲሉ ከሰዋል።
Well, because of the pattern, like I said, there is a pattern of these kinds of atrocities.
ምክንያቱም እንዳልኩት እንዲህ አይነት የጭካኔ ድርጊት ተደጋግሞ ተፈጽሟል። በተደጋጋሚ የተፈጸመውን ድርጊት እንደታዘብነው ወደ መንግስት የሚያመለክት ነው። ምክንያቱም የመንግስት ወታደሮች መንግስት ነው የሚፈጽመው። ይህ ሲከሰት ለመጀመሪያ ጊዜ አይደለም። በተጨማሪም የሳይንሳዊ ወንጀል ምርመራ ወይም ፎረንሲክ እንዲሁም የማህበራዊ ሚዲያ ትንተና ባለሙያዎች ቪዲዮ የተቀነባበረ መሆኑን ተናግረዋል። መንግስት ለክስተቱ ፋኖን ተጠያቂ ለማድረግ የሚያሳየውን ከፍተኛ ጥረት ስንታዘብ ለፕሮፓጋንዳ ዓላማ ብቻ የተቀነባበረ ነው ብለን መደምደም እንችላለን።
አቶ እስክንድር የተጠቀሰውን ቪዲዮ መመልከታቸውን ገልጸው የሳይንሳዊ ወንጀል ምርመራ ወይም ፎረንሲክ እንዲሁም የማህበራዊ ሚዲያ ትንተና ባለሙያዎች በይፋ በሚሰጡት አስተያየት ላይ እንደሚተማመኑ አስታውቀዋል። የተጠቀሰው ቪዲዮም ለፕሮፓጋንዳ የተቀነባበረ ነው ብለዋል። ቪኦኤ በቅርቡ በማህበራዊ ሚዲያ የተለቀቁና ሁለት የተለያዩ ሰዎች ማንነታቸው ባልተለየ ሰዎች ተይዘው የሚያሳዩ ሁለት ቪዲዮዎችን ተመልክተዋል። በአንደኛው ቪዲዮ ላይ የሚታየው ወጣት ቤተሰቦች በፋኖ እንደተገደለ ይከሳሉ። በአንደኛው ቪዲዮ ላይ የሚታየው ልጅ አባት መሆናቸውን የገለጹት አቶ አማራ አሰፋ ድርጊቱ የተፈጸመው በነሐሴ 22 2017 በደራ ወረዳ ገርቦ ቀበሌ መሆኑን ባለፈው ሳምንት ለቪኦኤ ተናግረዋል። ወንድ ልጃቸው መገደሉን ለቪኦኤ የተናገሩት አቶ አማረ ለድርጊቱም ፋኖን ተጠያቂ አድርገዋል።
ልጄ የ14 ዓመት አዳጊ ነበር። ከጨታ ከሚባል ደራ ወረዳ ውስጥ ከሚገኝ አካባቢ ወደ ቤት እየመጣ ነበር። ከዚያም የፋኖ ኃይሎች መንገድ ላይ አግኝተው ወሰዱት። በኋላም ሰለልኩላ የሚባል ከተማ ላይ መገደሉን ሰማን።
ሁለቱ ቪዲዮዎች የትና መቼ እንደተቀረጹ ቪኦኤ ማረጋገጥ አልቻለም። ካለፈው ሳምንት ማክሰኞ ጀምሮ የዩኒቨርሲቲ ተማሪዎችና የክልል መንግስታት ውግዘትና ቁጣቸውን አሰምተዋል። በኦሮሚያ ክልል የሚገኙ አንዳንድ የዩኒቨርሲቲ ተማሪዎች ተፈጽመዋል የተባለውን ድርጊት በማውገዝ የተቃውሞ ሰልፍ አድርገዋል። የኢትዮጵያ መንግስት የኮሚኒኬሽን አገልግሎት ሚኒስትር ለገሰ ቱሉ ተፈጽመዋል የተባለውን ድርጊት አስመልክተው በሰጡት አስተያየት ከሰሞኑ በኦሮሚያ ክልል ሰላሌ ደራ አካባቢ ጽንፈኛው ቡድን የፈጸመው የአረመኔነት ተግባር ይህንኑ የሚያመለክት ነው። ይህ ፈጽሞ ከሰው ልጅ የማይጠበቅ አጸያፊ ድርጊት መወገዝ አለበት ሲሉ በፌስቡክ ገጻቸው ላይ አስፍረዋል። የኦሮሚያ ክልል የኮሚኒኬሽን ቢሮ በበኩሉ በቴሌቪዥን ባስተላለፈው መግለጫ በደራ ተፈጽሟል የተባለው እንግዲያ አውግዞ የፋኖ ኃይሎችን ተጠያቂ አድርገዋል። የኦሮሚያ ክልላዊ መንግስት በጽንፈኛ ኃይሎች የተፈጸመውን የጭካኔ ተግባር ያወግዛል፣ የዜጎችን ደህንነት ለማረጋገጥም ይሰራል ብሏል ከኦሮሚያ ክልል ኮሚኒኬሽን የወጣው መግለጫ። የኦሮሚያም ሆነ የፌዴራል መንግስታት ያወገዙትንና አስተያየት የሰጡበትን ድርጊት በተመለከተ የቪዲዮ ክሊፕ አላጋሩም። በፋኖ ታጣቂዎችና በፌዴራል መንግስት ኃይሎች መካከል ከአንድ ዓመት በፊት ውጊያ የጀመረው መንግስት የአማራ ክልል ልዩ ኃይልና ሌሎች ታጣቂዎችን ትጥቅ ማስፈታት፣ መከላከያን ጨምሮ ወደ ሌሎች አደረጃጀቶች መመደብና ወደ ማኅበረሰቡ የመቀላቀል እቅዱን ይፋ ማድረጉን ተከትሎ ነው። የቪኦኤ የአፍሪካ ቀንድ ክፍል ከመንግስት ኮሚኒኬሽን ሚኒስትር ለገሰ ቱሉ፣ ከጠቅላይ ሚኒስትር ቢሮ እንዲሁም ከአማራ ክልል ባለሥልጣናት ምላሽ ለማግኘት ያደረገው ተደጋጋሚ ሙከራ አልተሳካም።
የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ በቀጥታ የሚተላለፍላችሁን የአርብ ምሽት ስርጭታችንን ነው። ቀደም ብሎ እንግዶ ያሰማን የዕለቱን አብይ ርዕስ ዘገባ ነበረ። የትንታኔው መጽሔት ይቀጥላል። ቀጣዩ ዘገባ ናይጄሪያን ይመለከታል። ዓለም አቀፉ የሰብአዊ መብት ተሟጋች ድርጅት አምነስቲ ኢንተርናሽናል በትናንትናው ዕለት ይፋ ባደረገው ሪፖርቱ የነሐሴ ወር የናይጄሪያን መንግሥት በመቃወም የተካሄዱ ሰልፎችን ተከትለው ባደረገው ምርመራ ባለሥልጣኑ በወሰዷቸው እርምጃዎች ተቃውሞዎችን ገድለዋል፣ ከ1200 በላይ ሰዎችን ደግሞ አስረዋል ብለዋል። የአምነስቲ ምርመራ ውጤት የተሰማው በናይጄሪያ ዜጎች መብታቸውን የሚገልጹባቸው መንገዶች እየጠበቡ የመምጣታቸው ስጋት እያየለ በመጣበት በአሁኑ ወቅት ነው። አሉላ ከበደ የቲሞቲ ኦቢዞን ዘገባ ወደ አማርኛ መልሶታል።
አምነስቲ ኢንተርናሽናል ትላንት ሐሙስ ይፋ ያደረገው ባለ 34 ገጽ ሰነድ የዓይን እማኞችን ዋቢ ያደረገና ከተጎጂዎች ቤተሰቦችና ጓደኞቻቸው ጋር ባደረገው ቃለ ምልልስ ላይም የተመሠረተ ነው። የናይጄሪያ ፖሊሶች የኑሮ ውድነት ያደረሰባቸውን ጫና ለመቃወም አደባባይ በወጡ ሰልፈኞች ላይ ከመጠን ያለፈ ኃይል ተጠቅመዋል ያለው አምነስቲ በሪፖርቱም አያይዘው ፖሊስ 2 ሕፃናትን ጨምሮ 24 ሰዎችን ገድሏል ብሏል። በቦርኖ፣ ካዱና፣ ካኖ፣ ካትሲና፣ ጂጋዋና ኒጀር ክፍለ ግዛቶች በሰልፈኞች ላይ የደረሱ ጉዳቶች ተመዝግበዋል። እንደ ሪፖርቱም ዝርዝር ፖሊስ በሰልፈኞቹ ላይ አናታቸውና አካላቸው ላይ የተነጣጠሩ ጥይቶችን በቅርብ ርቀት ሲተኩስ፣ ሌሎች ተጎጂዎች ደግሞ በዘፈቀደ በትረጭ አስለቃሽ ጭስ እንዲታፈኑ አድርጓል። ኢሳሳኑስ የአምነስቲ የናይጄሪያ ጽሕፈት ቤት ዲሬክተር ናቸው። ትክክለኛው የሟቾች ቁጥር በሪፖርቱ ከተገለጠውም የበለጠ ሊሆን ይችላል ይላሉ።
Even on the day today that we are launching this report in Kano.
ዛሬ ይህን ሪፖርት እዚህ ካኖ ላይ በመናቀርብበት ወቅት ብዙ ቤተሰቦች መጥተው ልጆቻቸው እንደጠፉ መከራታቸውን በርካቶችም መገደላቸውንና እንዲሁም በሰው ዋራ ስፍራ ታስረው የሚገኙ መኖራቸውን ገልጸውልናል። ስለሆነም ጉዳዩ በሪፖርቱ ላይ ከገለጽነው በላይ የሰፋ ነው። ይህ የናይጄሪያ ባለስልጣናት ህዝብ ተቃውሞውን በሰላማዊ መንገድ የመግለጽ መብት ያለው መሆኑን ለመቀበል ዝግጁ አለመሆናቸውን ብቻ የሚያሳይ ነው።
የተቃውሞ ሰልፉ አዘጋጆች 10 የቁጣ ቀናት ብለው የሰየሙት የነሐሴው ተቃውሞ ብዙዎች መንግስት በነዳጅ ዋጋ ላይ ያደረገ የነበረውን ድጎማ ማንሳት ጀምሮ በከፊል የፕሬዝዳንት ቦላ ቲኒዩ የኢኮኖሚ ማሻሻያ ድንጋጌ ያስከተለው ነው ብለው የሚያምኑት የኑሮ ውድነት በህዝቡ ላይ ያደረሰውን ጫና ለመቃወም የተካሄደ ነበር። የናይጄሪያ ፖሊስ ባለስልጣናት ለአምነስቲ ወንጀላ ምንም አይነት ምላሽ ባይሰጡም ከዚህ ቀደም ሰልፉን ለማፈን በሰልፈኞች ላይ በቀጥታ ተኩሰዋል የሚለውን ማስተባበላቸው ይታወሳል። ናይጄሪያ ባለስልጣናቷ የተሻለ ተጠያቂ የሚሆኑበትን አሰራር ተግባራዊ ለማድረግ በተደጋጋሚ ቃል ብትገባም ፖሊስ በጭካኔ የሚወስዳቸውን እርምጃዎች በተመለከተ ግን ረዘም ያለ ታሪክ አላት። የተቃውሞ እንቅስቃሴዎቹ በተካሄዱበት ወቅት የሀገሪቱ የደህንነት ተቋማት ኃላፊዎች አስቸኳይ ስብሰባ ያደረጉ ሲሆን የመከላከያ ሰራዊቱ አዛዥ ጀነራል ክሪስቶፈር ሙሳም ለጋዜጠኞች መግለጫ ሰጥተው ነበር።
None of us here is happy to hear any Nigerian is injured for whatever reason. It's our duty to protect Nigerians.
የትኛውም ናይጄሪያዊ በማንኛውም ምክንያት ጉዳት ሲደርስበት በመስማታችን ማናችንም ብንሆን ደስተኛ አይደለንም። የናይጄሪያን ደህንነት ማረጋጋት ግዴታችን ነው። የበለጠ ትኩረት ሰጥተን በቁርጠኝነት መስራት እንቀጥላለን። ሰባዊ መብቶችን እናከብራለን። ጉዳያቸውን በሕጋዊ መንገድ የሚያከናውኑት ሁሉ መብቶቻቸውን እናከብራለን። ሆኖም የመንግስት ስልጣን የሕገ መንግስታዊ በሆነ መንገድ ለመያዝ ወይም ለመቀልበስ የሚጥሩትን አለያም በሕይወትና በንብረት ላይ ውድመት የሚያደርሱትን ከመከታተልና ተጠያቂ ከማድረግ አንመለስም።
የአሁኑም የአምነስቲ ሪፖርት የተሰማው የናይጄሪያ ባለስልጣናት የፖለቲካ ተቃውሞን ለማፈን እየሞከሩ ነው በሚል የሰብአዊ መብት ተሟጋች ቡድኖች ስጋት እየጨመረ በመጣበት ወቅት ነው። ሳኑስ ሲያስረዱም ባለስልጣናቱ ተገቢ ያልሆነ ኃይል በተቃውሞ አድራጊዎች ላይ መጠቀም ለማቆም ቁርጠኛ ፍላጎት የላቸውም ብለዋል።
The lack of accountability, the denial of the killings by the police and other government officials are just...
የተጠያቂነት መጥፋት በፖሊስና በሌሎች የመንግስት ባለስልጣናት የተፈጸሙ ግድያዎች መካድ በናይጄሪያ በሕግ ያለመጠየቅ አሁንም እንደተንሰራፋ መሆኑን ያመቆም እንዳለበት ማሳያዎች ናቸው። ይህ የሆነው ልዩ የጸረ ዘረፋ ጓድ የሚል መጠሪያ የተሰጠው ኃይል የሚወስደው እርምጃ እንዲያበቃ ለማድረግ የታለሙ የተቃውሞ ሰልፎች በተካሄዱበት ወቅት ነው። አስተያየት ካላችሁ ብለን ጠይቀናችሁ ነበር ያሉት ነገር የለም። አሁንም እንዲያደርጉ የምንፈልገው ነገር በግድያዎቹ ተጠያቂ የሆኑትን ሕግ ፊት እንዲያቀርቡ ነው።
እንደ አውሮፓውያን የዘመን አቆጣጠር በጥቅምት 2020 ልዩ የጸረ ዘረፋ ጓድ የተባለው በእንግሊዝኛው ምህጻረ ቃል ሳርስ በመባል የሚታወቀው የፖሊስ ልዩ ኃይል የወሰደው የጭካኔ እርምጃ ከፍተኛ ተቃውሞ መቀስቀሱ የሚታወስ ነው። የተቃውሞ ሰልፉ በመጨረሻም በሌጎስ ሌኪ መግቢያ የተሽከርካሪዎች መተላለፊያ ክፍያ ከሚከፈልበት ስፍራ ላይ የሰው ሕይወት በጠፋበት ተኩስ ተጠናቋል።
አሉላ ከበደን ለቀደመው ዘገባ አመሰግናለሁ። ትናንት በተከበረው የምስጋና ቀን በርካታ አሜሪካውያን ጠረጴዛ ከበው ማዕድ ተጋርተዋል። በቅርቡ የወጣ ሪፖርት እንዳመለከተው ግን በአሜሪካ ትልቋ ከተማ የሚገኙ በርካታ ነዋሪዎች የምግብ ዋስትና እጦት ገጥሟቸዋል። በኒውዮርክ ከተማ የሚገኙ የነጻ ምግብ ማደያዎች ተጠቃሚዎችም እየጨመሩ መጥተዋል። ከነዚህም ውስጥ የመተዳደሪያ ስራ ያላቸው የሚገኙበታል ተብሏል። የቪኦኤ ቲና ትሪን የላከችውን ዘገባ እንግዶ ወልዴ ያሰማናል።
በኒውዮርክ የአንድ ምግብ ባንክ ሰራተኞች ወደ ከተማው የተለያዩ አካባቢዎች ለሚገኙ የምግብ የሾርባ ማጀት የሚላኩና በልገሳ የተገኙ ምግቦችን በማሸግ ላይ ናቸው። ዘኒታ ቲስደል የኒውዮርክ ምግብ ባንክ ምክትል ፕሬዚደንት ናቸው።
We are one of the largest hunger relief organizations serving all 5 boroughs.
አምስቱንም ክፍለ ከተሞች የሚያገለግሉና በረሃብ ቅነሳ ላይ ከሚሰሩ ትላልቅ ድርጅቶች ውስጥ አንዱ ነን። 90% የሚሆኑ የከተማው አካባቢዎችን እንደግፋለን። ይህንንም የምናደርገው ከ800 በላይ ከሚሆኑ ለትርፍ ከማይሰሩ ድርጅቶች ጋር በመሆን ነው።
አሜሪካውያን ከቤተሰብና ወዳጅ ጋር ሰብሰብ በሚሉበት በዚህ የምስጋና ቀን ሰሞን በምግብ ባንኩ ሥራ ይበዛል። አዲስ የወጣ ሪፖርት እንዳመለከተው በአሜሪካ ትልቁ ከተማ በሆነው ኒውዮርክ የሚገኙ ከፍተኛ ቁጥር ያላቸው ነዋሪዎች ራሳቸውን መመገብ ከብዷቸዋል። በኒውዮርክ የሚገኘው በጎ አድራጊው ድርጅት ሮቢን ሁድ በከተማዋ የሚገኙ የነጻ ምግብ ማደያዎችን አጠቃቀም አጥንተዋል። ከኮቪድ ወረርሽኝ በፊት ከአምስቱ አንዱ ጎልማሳ ወይም 20% የሚሆኑት ከምግብ ማደያው አገልግሎት ያገኙ ነበር። ከወረርሽኙ ወዲህ ግን ቁጥሩ ወደ 31% ወይም ከሶስት ጎልማሳ አንዱ ምግብ ለመውሰድ እንደሚመጣ ታውቋል። ዘኔታ ቲስደል እንደሚሉት ረሃብ የሚገጥማቸው የህብረተሰብ ክፍሎች አይነት ተቀይረዋል።
What we see now is that more and more working families are visiting local food pantries and soup kitchens. And actually this
አሁን እያየን ያለነው መተዳደሪያ ስራ ያላቸው ቤተሰቦችም በአካባቢያቸው በሚገኘው የምግብ ማከማቻና የሾርባ ማጀት በመሄድ ይገለገላሉ። እንደውነቱ ቤት አልባ የሆኑና በጎዳና የሚተዳደሩ ሰዎች በምግብ ማከማቻውና የሾርባ ማጀት ከሚገለገሉት ውስጥ ያላቸው ቁጥር አነስተኛ ነው።
ሽሚካ ኦልፎንስ በሮቢን ሁድ የቤተሰብ ድጋፍ ጉዳዮች ኃላፊ ናቸው።
False mentality like oh these folks just want a handout when really I think people
ሰዎች በነጻ የሚታደል ምግብ ፍለጋ እንደሚሄዱ ተደርጎ የሚታሰበው ትክክል አይደለም። ሰዎች ኑሮ ከብዷቸዋል።
የሮቢን ሁድ ሪፖርት እንዳመለከተው የምግብ እርዳታው ተጠቃሚዎች አብዛኞቹ ስራ ያላቸው ናቸው። ወደ ምግብ ማከማቻው ከሚመጡት 3 የኒውዮርክ ነዋሪዎች 2ቱ ስራ ያላቸው ናቸው። በድጋሚ ሸሚካ ኦልፎንስ
We lost a lot of jobs in the pandemic. A lot of jobs have returned, but
በኮሮና ወረርሽኝ ወቅት በርካታ ሰዎች ስራቸውን አጥተዋል። በርካታ ስራዎችም መልሰው ተከፍተዋል። ነገር ግን በቂ የሚከፍሉ አይደሉም። ይህ ነው የሚባል የደሞዝ ጭማሪም አልታየም።
የደሞዝ ክፍያ ከወጪ አንጻር እየጨመረ ባለመሆኑ በኒውዮርክ ነዋሪዎች ላይ ጫና ጨምሯል። የኒውዮርክ ምግብ ባንክ ምክትል ፕሬዚዳንቷ ዘኔታ ቲስደል
Because of all of those mitigating factors, now New Yorkers are finding it harder and harder for $1.
አንድ ዶላር ከዚህ በፊት መግዛት ይችል የነበረው አቅም አሁን ስለሌለው የኒውዮርክ ነዋሪዎች ኑሮ ከብዷቸዋል።
የምግብ ባንኩ እንደሚለው በኒውዮርክ ከተማ 1.3 ሚሊዮን ሰዎች የምግብ ዋስትና ችግር ገጥሟቸዋል። ተጠቃሚዎቹም ምክንያታቸው የተለያየ ነው። አንዳንዶቹ ቤተሰቦች ሌላ አማራጭ ስለሌላቸው ወደ ምግብ ማደያ ይመጣሉ። ሌሎች ደግሞ ለመጠባበቂያ ብለው ምግቡን የሚወስዱ ናቸው። ሸሚካ ኦልፎንስ
There is a trifecta of hardship in New York City and the trifecta of hardship is the high cost of housing.
በኒውዮርክ 3 ከባድ ሁኔታዎች አሉ። ለመኖሪያ ቤትና ለህፃናት እንክብካቤ የሚከፈለው ዋጋ ከፍተኛ መሆን እንዲሁም ምግብ፣ ውሃና መብራት ለመሳሰሉ የሚከፈለው እየጨመረ መምጣቱ ነው።
የምግብ ሸቀጥ ዋጋ ውድ መሆን በርካታ ሰዎች የምግብ ማከማቻውን እንዲጎበኙ አስገድዷቸዋል። በመሆኑም አንዳንድ ባለሙያዎች እንደሚሉት የመንግስት የገንዘብ ድጋፍ ወሳኝ ነው። በአሜሪካ አዲስ የሚመጣው አስተዳደር ግን አንዳንድ የመንግስት ፕሮግራሞችን እንደሚዘጋ ፍንጭ ሰጥቷል። ሸሚካ ኦልፎንስ አዲሱ መንግስት እንደውም ድጋፉን ማጠናከር አለበት ይላሉ።
This election came down to kitchen table issues and food is very much so
ያለፈው ምርጫ ቤተሰቦች በመመገቢያ ጠረጴዛቸው ዙሪያ ሆነው የሚነጋገሯቸው ጉዳዮችን ሁሉ የነካ ነበር። ምግብ ደግሞ ዋናውና በመመገቢያ ጠረጴዛቸው ላይ የሚነሳ ጉዳይ ነው። አዲስ የሚመጣው አስተዳደር የማህበራዊ ደህንነትን ለማጠናከር መዋለ ንዋይ የሚመድብበት መልካም አጋጣሚ ነው።
ያ የማይሆን ከሆነ ግን ሸሚካ ኦልፎንስ እንደሚሉት የበለጠ ቁጥር ያላቸው የተቸገሩ ሰዎች ወደ ምግብ ማደያዎቹ ይጎርፋሉ። ቲና ትሪን ከኒውዮርክ ላላከችው ዘገባ እንግዶ ወልደነኝ ዋሽንግተን ዲሲ።
ያዳመጣችሁ ያላችሁት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁን የአሜሪካ ድምፅ ስርጭትን ነው። የመጀመሪያው ምዕራፍ ስርጭታችንን አጠናቀን ወደ ሁለተኛው አጋማሽ የምንሻገርበት ሰዓት ላይ ደርሰናል። የሁለተኛው አጋማሽ የመጀመሪያ ዝግጅት በእርሷና በልጇ ላይ የደረሰ ያለችውን ጥቃት ለሌሎች ማስተማሪያ ስለምታጋራው እናት ይነግረናል። ኖሪነቷን ዩናይትድ ስቴትስ ኖርዝ ካሮላይና ያደረገችው ፈቲያ ረመዳን የሶስት ልጆች እናት ናት። በልጅነት እድሜዋ ለቤተሰብ ቅርብ በሆነ ሰው በተደጋጋሚ የመደፈር ጥቃት እንደደረሰባት ትናገራለች። ፈቲያ በእርሷ ላይ በልጅነቷ የደረሰው ጥቃት በልጇም ላይ መደገሙን ቆይታ እንደተረዳች ተናግራለች። በእርሷና በልጇ ላይ የደረሰው ጥቃት በሌሎች ላይ እንዳይደገም በሚል ራይዝ አበብ አቢዩዝ ወይንም ከጥቃት ነጥረን ኑጣ የተሰኘ የጥቃት ሰለባዎች ማህበርም መስርታለች። ኤደን ገረሙ ፈቲያን አነጋግራታለች። ወደ ዝግጅቱ እናምራ።
እኔ ፈቲያ ረመዳን አህመድ ነው የሚባለው። የተወለድኩት ድሬዳዋ፣ ያደግኩት ድሬዳዋ እና ጅቡቲ መሀል ነው። የመጣው ቤተሰብ በጣም ጥሩ ቤተሰብ ናቸው። እናቴና አባቴ ጡረታ የወጣው ከኮካኮላ ፋብሪካ እና ሲሚንቶ ፋብሪካ ሰርተዋል። እናቴም ኮቶኒ ሰርታለች፣ ነጋዴ ነበረች። እና ከጥሩ ቤተሰብ ነው የመጣሁት ወላሂ። እና ወንድምና እህቶች ነበሩኝ፣ ሁለት ወንድም አንድ እህት። አሜሪካ ነው የምኖረው። የሶስት እናት ልጆች ነኝ።
የጾታዊ ጥቃት ለተፈጸመባቸው ሰዎች ግንዛቤ ማስጨበጥ የሚችል ተቋም ነው የመሰረትሽው። ግን ይሄ የሆነው ደግሞ አንቺም ራስሽ በልጅነትሽ የተፈጸመብሽ ጾታዊ ጥቃት ስላለ ነው እና እስቲ ጥቂት ስለዛ ወቅት ንገሪኝ። ምን ነበር የተከሰተ?
በአምስት አመቴ ሆኜ ነው የተደፈርኩት። ያው ነው የደፈረኝ ሰው ዘመድ ሳይሆን የዘመድ ባል ነው። ቤተሰብ አያውቅም ነበረ። ልጅ ሆኜ ያቺ የኛ ዘመድ ስትወልድ እኛ ጋር ነው የምትወልደው እና ሁሌ በቃ ቤተሰቦቼ እሱ ጋር ይጠይቃል። ፈቲያ መታ ቡና ታፍላልኝ አንዳንድ ነገር የለም። ስላመኑት ደግሞ የሚታመን ሰው ነው ራሱ። ያው አንድ ሰው ስትቀራረቢ እኮ አታውቂም፣ ማንነቱ አታውቂም። እና ያን ጊዜ ነው የጎዳኝ። ለአንድ ሳምንት ቤት ውስጥ ይዞኝ ነበረ እና ቤት ስላመኑት ዘመድም ስለነበሩ እዛ ግቢ ውስጥ ማንም ሰው አላወቀም። ደግሞ ያደግኩበት አካባቢ በብዛት ሴቶች ያው ራሳቸው የሚያጠፉት አይቻሉ፣ በራሴ ራሳቸው የሚያቃጥሉት እና በቃ ድንግል ስላልሆነች ማለት ነው። በዛ ምክንያት እኔ አልተናገርኩም። የሆነ ሰዓት ላይ እያደግኩ ስመጣ ቀጠል አልቆመም። ያንን ሰውዬም ዘመዳችንም በቃ እናቴ ስራ ካጣች በኋላ እነሱ ትንሽ ገንዘብ ስላላቸው ሁሌ እዛ ሂጂ ነው የምትለኝ። እነሱ ጋር ተቀምጭ፣ ትምህርትሽ ትቀጥያለሽ፣ ምግብ አላቸው። በቃ የለም አንዳንዴ ቤተሰብ ላንቺ ጥሩ የሚፈልግ ነገር። እሱም ያውና መደፈሩም አላቆመም። ምስቱ የወለደችበት ሰዓት እኔ ነኝ በቃ የምስቱ ይሄ ሆንኩለት እና ወደ 9 አመቴ ሲሆን እና በዛ ምክንያት ነው ጅቡቲም ለመሄድ ያሰብኩት።
ምናልባት ጥቃት ፈጻሚሽ ማስፈራራቶች ወይ ሌሎች ነገሮች ያደረግ ነበር እንዳትናገር ያደረገሽ?
በቃ ማን ነው የሚያምንሽ? ለምን እንደ በጣም ፍጹም ሆኖ ነው የተገኘ እና ቁርአንም በቃ ያስተምረናል። ቁርአን ማትገምጪ ሰው የለም። እና እሱም የእሱ ቤተሰብ ከቤተሰቦቹ የመጡ በጣም የታወቁ ናቸው፣ ሀገራችን ድሬዳዋ ውስጥ ማለት ነው። በዛ ምክንያት ማን ነው የሚያምነች?
ይሄ ጥቃት ባንቺ ብቻም አላቆምም። ከጊዜ በኋላ ተመልሶ መጥቷል፣ በገዛ ልጅሽ ላይ ተከስቷል። ምን ነበር የሆነው?
አሁን ያውና በልጅነት ቶሎ ብዬ ስላደግኩ የለም ኑሮ ለማሸነፍ እናቴን ለመርዳት ብዙ ነገር ነው የምሞክረው። ቤት የሰው ቤት ጅቡቲም ሁኝ ስመለስም ጅቡቲ የቤት ሰው ሰርቻለሁ እና በመሀል ላይ ካሲኖ ነው መስራት የጀመርኩት። እዛ ነው የልጄ አባት የተዋወቅኩት። እርጉዝ ስሆን በቃ መውለድ አለብኝ ነው ያልኩት። ሀምዛ ተወለደ፣ እናቴና እህቴ ተቀበሉ። ጅቡቲ ስመለስ ያውና ጊዜ ያደገው ያንን ሰውዬ እኔ የጎዳኝ ወንድ ይነካል ብዬ አልገመትኩም። ልጅ ነው እኔ ሴት ስለሆንክ ምናልባት ነው አንዳንድ ነገር ይመስል ላይ የማታስቢ ነገር የለም። እና እኔ አላሰብኩም ላይክ ልጄን ይነካል ብዬ በፍጹም።
እንዴት ነበር የሆነው? አንቺ የት ነበርሽ ልጅሽ ጥቃት በተፈጸመበት?
እኔ ጅቡቲ ነበርኩ። ልጄን መውሰድ አልፈለግኩም። ላይክ ኤንቫይሮንመንት ለልጄ ብዬ ከእናቴ ጋር ቢሆን የበለጠ እናቴ ፍቅር ነው የምሰጠው ከሌላ ሰው ጋር ጥዬ ከምሄድ ብዬ ነው ሰራተኛ። ግን ይቆጨኛል። ልጄ የፈለገ እናት ነው እንጂ ገንዘብ ወይም ይሄ አይደለም። እና በኋላ ላይ ነው እሱም የገባኝ። ገባሽ? አንድ ልጅ ስታመጪ ህይወት ላይ ልጅ ፍቅር ነው የሚፈልገው፣ ከምን የበለጠ የእናትና የአባት ፍቅር ነው የሚፈልገው። ከዛ በኋላ አሜሪካዊ አግብቼ ነው የመጣሁት። አሜሪካ ማለት ነው የመጣው በፊያንሴ ቪዛ ነው የመጣሁት። እና ስትዝን አገኘው ልጄ ለማምጣት ሞከርኩ፣ አመጣሁት። አምጥቼው
ስንት አመቱ ነበር?
14 አመቱ።
ወደዚህ ሀገር ሲመጣ 14 አመቱ ነው?
14 አመቱ ነው። አሁን ቤት ከመጣን አሜሪካ ከመጣው በኋላ ቁርስ ልሰራ ኩሽና ስናወራ የበቃ ስንት አመት አልተገናኘ አላየኝማ 10 አመት እና ለማውራት ምናምን ስል ባባ ነው የሚጠራው። ባባ ማለት አባት ነው አይደል? ወላሂ ልሻለሁ እንደዚህ ብለ ንዴቴ እንደዚህ ብለ ካሁን በኋላ ባባ ብለ ያን ሰውዬ ብጠራ ነገርኩ ነው ያልኩት። አየኝና አንቺ ማረገሽ አለኝ። ያን ጊዜ መሬት ቢሰምጠኝ ወላሂ ልሻለሁ ደስታዬን አልችልም ነበርና ወይም ያን ጊዜ ልጄን ይዤ ሆዴ ውስጥ በመልሰው ደስታዬን አልችልም ነበር። ግን ምን ማለትህ ነው? አንቺም መስማትን ፈለኩ መስማትም አልፈለኩም ያንን ጉዳቱ ስለማቅ ማለት ነው። እኔም እኮ አለኝ አሁን ይታይሽ ስለ ድፍርን ምንም አላወራንም፣ ግን አንቺም አረገሽ ማለቱ አንቺም ጎዳሽ። አው እዛ አቀፍኩት ለነግረው የነገርኩት እንደዚህ አይደለም ልጅ ላይ የሚደረገው ለምን እሱ እንደዛ መስሎት እንዳያርግ ሌላ ልጅ ላይ ነውና ተቃቀፍ አለቀስ። ያ
ተመልካቾቻችን እንግዲህ የልጅሯ ሀምዛ አነጋግሮናል። ከአሜሪካ ድምጽ ጋር ቆይታ አድርጎ ነበር። ስለ ጥቃቱ ሁኔታ ወይም ደግሞ በወቅቱ ስለነበረው ነገር በአጭሩ እንደዚህ ብሏል። እስቲ ሰምተን እንመለስ።
እድሜ ስንት እንደነበር አላስታውስም፣ ነገር ግን እሱ ሁልጊዜ ቤት ሰክሮ ይመጣ ነበር። ከዛ ሚስቱን ይደበድባታል። ከዛ በኋላ ሁሉም ቤቱን ለቅ ይወጣሉ። እሱ እኔን ይቆልፍብኝ ነበር። ለምን ሁሉም ቤት ጥለውኝ እንደሚሄዱ አላውቅም። አብዛኛውን ጊዜ እባክህ እባክህ እያልኩ ለምነው ነበር። እቤት ሲመጣ ይመስለኛል በመድኃኒት ያደነዘኝ ነበር። ምን እንደሆነ ባላውቅም፣ ነገር ግን ጾታዊ ጥቃቶችን በሚፈጽምብኝ ወቅት የሚሰማኝ የነበረው ስሜት በመድኃኒት እንደ መደንዘዝ ነበር።
ብዙዎች የሚጠይቁት ጥያቄ ነው፣ ከዛ በኋላ ምን ተከሰተ የሚል። ከህግ አኳያም ሊሆን ይችላል፣ ከስነ ልቦና ድጋፍም አኳያ ሊሆን ይችላል። የሄድሽበት መንገድ ምን ይመስላል?
ያ ያረግ ነው ያነ ቴራፒ ሄር እኔም ከሱ ጋር ሄዳለው። ጨረሰ ቴራፒው።
አንቺሳ የዛን አይነት የስነ ልቦና ድጋፍ አግኝተሻል?
ያልሄድኩበት ያውና በኋላ ላይ ሳቅ ፍትያማ መዳን አለባት፣ ፍትያማን እንደሆነች ማወቅ አለባት። ስካችረስ ሄጃለው ቴራፒስት በሳምንት ሁለት ይሄዳለው ነበረ። በቃ ሊወጣልኝ በጣም እኔ ልንገርሽ፣ የኛ ሀገር ሰው ማለት አንፈልግም ችግር አለብን ማለት አንፈልግም። እና እዛ መሄዴ እኔ ጠቀመኝ።
ተመልካቾቻችን እንግዲህ የስነ ልቦና ድጋፍ ሀምዛ ቢያገኝም አሁንም ድረስ ግን የስነ ልቦና ጠባሳ እንዳለበት አጋርቶናል። እሱን ሰምተን እንመለስ።
በብዙ መልኩ ተጽዕኖ እያሳደረብኝ ነው። አሁንም ድረስ ከብዙ ወንዶች መካከል መቀመጥ ደስ አይለኝም። ሌላው ደግሞ እኔ ሆንኩ አይመስለኝም። የሆነ የቆሸሽኩ አይነት ስሜት ይሰማኛል። ሁልጊዜ ስለ ሁኔታው አስባለሁ።
አሁን ግልጽ አውጥተሻል፣ ይፋ አውጥተሻል። እና የህግ እልባት እንዲያገኝ ያላደረግሽው ለምን ነበር?
አሁን በ2021 ላይ እኔና ልጄ ማለት ነው አንድ ቀን መጥቶ አለኝ፣ በቃ እናቴ ነፍሴን አላቃትም፣ በቃ መኖርም አልፈልግም ምናምን ስለኝ ተሰማኝ። እኔም ነበርኩ ያን ጊዜ እንደዛ ያሰብኩበት ጊዜ ስለነበረ ምንድን ነው ያልኩት፣ ሀምዛ የሆነ ነገር ማድረግ አለብን አልኩት። አሁን ዘመዶቼ ስነግራቸው አንዳንዶቹ ባለጌ ነሽ፣ ውሸት ነሽ፣ አንቺ ነሽ ከዱሮም ዱርዬ የነበርሽው የምጠፊው ምናምን ነው የተባልኩት።
ወደ ፖሊሶች ጉዳዩ።
አዎ፣ ከዛ ምን አሉ፣ ማስረጃ ያስፈልጋል፣ ድሬዳዋ ማለት ነው። ማስረጃ ከሌለ ምንም ማድረግ አንችልም እኛም እዚህ ስለሆን
ተቋምሽ ራይዝ አባባ ቢዩዝ ነው ወይም ደግሞ ከጥቃት ከፍ ብለን እንውጣ ነጥረን እንውጣ የሚል ሀሳብ አለው እና እስቲ ምንድን ነው የሰራሽ ለመስራት ያሰብሽው በዚህ በተቋም?
አሁን በዚህ የምሰራው ኢትዮጵያ ላይ ድሬዳዋ ላይ መስራት የምፈልገው በብዛት የሚጎዱት ህጻናቶች ናቸው እና ጎዳና ልጆች አሉ እና አሁን እዚህ የምሰራ እንደኔ የተጎዱት እንደኔ ወይም እስካሁን ገና ያልዳኑ የለም እና ሬይዝ አዌርነስ ለማድረግ ለማስተማር
ግንዛቤው
ምን ማድረግ እንዳለብን። እሺ አሁን ተጎድተናል፣ ምንድን ነው የኛ ፍቺው ነው? አሁን ሐሙስ ማታ እኔ ምግብ ሰርቼ ነው ወደ 5-10 ይመጣሉ። ሴፍ ፕሌስ በቃ የምናወራበት። ለምን አንድ ሰው እኮ አንቺን ብትጎጂ እኔ ቀላል ይሆንልሻል ለማውራት፣ ስናወራ ምንድን አለን። በዛ ላይ አገሬ ላይ ማድረግ የምፈልገው ማገዝ የምፈልገው ልጆች ለማስተማር ነው። ቤተሰብ ለምን ፍሪ ልጆች ቢጎዱ መናገር እንደሚችሉ እንዳይፈሩ፣ ትምህርት ቤት ውስጥ ማስተማር ግዴታ ነው። እዚህ ወረቀቱ ጨርሻለሁ። ወደዛ ያውና ፋንዴሽን ጠንካራ ፋንዴሽን እዚህ ቢልድ አድርጌ እዛው ለመስጠት ነው ሀሳቤ። አይጎዳም አልልም። ለምን ብል ውሸት ነዋ። ሁሉ ቤት በብዛት የሚጎዱት ሬፕ የሚደረገው ከቤተሰብ ነው። አሁን የአምስት ዓመት ልጅ የት ሄዳ ነው የምትደፈረው? ምን አርግታ ሴት ልጅ አንወታ ብትደፈር ማን ነው? ጎረቤት ነው? ከቤተሰብ ነው? ሁሉ ነገር የሚነሳ ከቤተሰብ ነው።
አንቺ ይሄንን ተቋም ስትመሰርቺ ብቻሽን አለም የምሰረሽው ልጅሽም አለ። ወንዶች ደግሞ ብዙ ጊዜ ተጠቅቻለሁ ብለው ሲናገሩ የተለየ ነው። የሐምዛ ለየት ያለ ነው እና እንዴት ነው እንደዛ አይነት መግባባት ላይ ደረሳችሁት?
አንስቲ እውነተኛ መንገድ ለምን አንደኛ ልጄ ከኔ ጋር አነስት በቃ እንዴት ነው የቀረብኩት? በግልጽ እናወራ ነው ገባሽ? የተናገር ነው ሰው ምን ይለናል ሳይሆን ስንት ሰው ነው የምናተርፈው ነው። ግን ጸሎትና ጾሜ ነው ለዚህ ያደረሰኝ ማለት ነው። ሴት ልጅም ሴት ወንድ ልጅም ሴትም ትደፍራለች። ስለዚህ ከሁለቱም መጠበቅ የራሳችን ምርጫ ነው እናትና አባት ብንሆን።
ፈቲያ ረመዳን ቪኦኤ ቢሮ መተሽ እዚህ ስቱዲያችን መተሽ ልምድሽን ያንችንም የልጅሽንም ህይወት ስላጋራሽን እጅግ አብዝቼ ያመሰግናል።
ከአሜሪካ ድምጽ የሚተላለፍላችሁን የአረብ ምሽት ስርጭታችን ነው እያዳመጣችሁ የምትገኙት። አድማጮቻችን እንዲሁም ተመልካቾቻችን ወደ ቀጣዩ ዘገባ ስንሻገር ለሁለት ሳምንታት የሚዘልቀው ጾታን መሰረት ያደረጉ ጥቃቶች ትኩረት እንዲያገኙ በዋነኝነት የሚያሳስበው ዘመቻ ውስጥ ለአመታት በንቃት ከተሳተፉ ወጣቶች መካከል የመብት ተሟጋቿ ሀና ላሌ ትገኝበታለች። በሀገር በቀል ሲቪል ማህበረሰብ ድርጅት ውስጥ የጥብቅናና ግንኙነት ባለሙያዎቹ ሀና በሴቶች መብት ተሟጋችነትና የህግ ባለሙያነቷም ይበልጥኑ ትታወቃለች። ኢትዮጵያ ውስጥ ቀን ተቀን እየተበራከቱ ያሉ ጥቃቶች ዙሪያ የማንቂያ ዘመቻዎችና መርሃ ግብሮችን ከሚያስተባብሩ ወጣቶች መካከልም አንዷ ናት። በተያያዥ ጉዳዮች ላይ ሀሳቧን ታጋራን ዘንድ የምሽት እንግዳችን አድርገናታል። አስቀድማ ኢትዮጵያ ውስጥ በአሁኑ ጊዜ የሚታዩ ጾታን መሰረት ያደረጉ ጥቃቶችን መነሻው ታስረዳናለች።
ለእኔ የቅርብ ጊዜ ምክንያቶች ናቸው ብዬ አላስብም። በጣም ዲፕ ሩትድ የሆኑ ከድሮ ጀምሮ የነበሩ ሁኔታዎች ናቸው አሁንም ላይ ላሉት የጥቃት ሁኔታዎች ምክንያቶች ብዬ የማስባቸው። ለምሳሌ በባህል ለሴቶች የተሰጠው ቦታ፣ በሃይማኖት ለሴቶች የተሰጠው ቦታ፣ አኗኗራችን በኮሚኒቲ ደረጃ ሴት ልጅ ምን አይነት ቦታ ነው ያላት፣ ወንድ ልጅ ምን አይነት ቦታ ነው ያለው፣ መብትን ኤክሰርሳይዝ በማድረግ ሁኔታ ሴቶች የነበራቸው እድል አንድ ምክንያት ነው፣ ሩት ኮዝ ነው ብዬ አስባለሁ። በማህበረሰባችን ውስጥ ሴት ልጅ እንደዚህ እንደዚህ ማድረግ አለባት ወይም ይሄ ነው ኤክስፔክት የሚደረግበት ወንድ ልጅ ይሄ ነው ኤክስፔክት የሚደረግበት ተብሎ የተቀመጡት ነገሮች በጣም ሴቶችን ስለያዛቸው እንደዚህ አይነት ነገሮች ናቸው። አንዱ በሌላው ላይ የተደረበ የፖለቲካው የኢኮኖሚ ሁኔታው የኤዱኬሽን አለማግኘት አክሰሱ እና ሌሎች ነገሮች እየተጨመሩ አሁን ላይ ለምናያቸው ጥቃቶች ምክንያት ናቸው ብዬ የምለው ከድሮ ጀምሮ የመጣው በሩት ኮዝ ደረጃ የምናገኛቸው ነገሮች ናቸው ብዬ የማምነው።
ኢትዮጵያ በተለያዩ አካባቢዎች ጦርነቶችን አስተናግዳለች። የእነዚህ ግጭቶች መስፋፋት የሰላም እጦትስ ቀድሞ በነበረው ችግር ላይ የፈጠረው አዲስ ጫና የአባባሰው ጉዳይስ እንዴት ይገለጻል?
ያው አሁን ቅድም በጠቀስኳቸው ነገሮች ላይ ትልቅ ሌላ ጫና ሆኖ ደግሞ የመጣው ሀገራችን ላይ ያሉ ግጭት አለመስማማቶች ደግሞ በሴቶች መብት ላይ ብቻም ሳይሆን በህፃናት መብት ላይ፣ በአካል ጉዳተኞች መብት ላይ፣ በአረጋውያን ላይ በተለየ ሁኔታ የተለያዩ ጥቃቶች እንዲደርሱ ምክንያት ሆኗል። መደፈሮች፣ የግሩፕ ጋንግሬፕ ብለን የምንለው ተሰምቶ ታይተው የማይታወቁ የተለያዩ አይነት ጥቃቶች በሴቶች ላይ ሲፈጸሙ አይተናል እና ግራቪቴት ተደርጎ ጥቃቶች መልካቸውን ለይተው ሴቶች ላይ እንዲፈጠሩ ትልቅ ተጠያቂነት ሊጠበቅበት የሚገባ ጉዳይ ሆኗል ማለት ነው።
አጠቃላይ በሀገር ላይ የሚፈጥረው ውጥንቅጥ ለቀጣዩ ትውልድን የሚተወው ትልቅ ችግር ግዙፍ እንደሆነ ይታወቃል። ተገበሩ የሚገቡ ስልቶች ምንድን ናቸው ብለሽ ትመክሪያለሽ?
ሰላም ይቀድማል ብዬ አስባለሁ። ሰው እንደ ሀገር ለሰላም መስራት አለብን ብዬ አስባለሁ። ሁሉን በሚጠበቅበት አቅምና በሚጠበቅበት ቦታ ማለት ነው። ከዛ በመቀጠል ግን ህግን እየተረጉሙ ያሉ አካላቶች ከጾታዊ ጥቃት ጋር በተያያዘ የሚመጡ ኬቶችን እንደ ቀላል ነገር ባያቸውና ተገቢውን አይነት እርምጃዎች እንዲወሰዱ ከነሱ የሚጠበቅባቸውን ሂደቶችን ቢያደርጉ ተገቢ ነው ብዬ አምናለሁኝ። ምክንያቱም ጥቃት የተፈጸመባት አካል ፖሊስ ጋር ስትሄድ የሚሰጣት ምላሽ፣ የህግ አካላቶች ጋር ስትሄድ የሚሰጣት ምላሽ ተገቢ ካልሆነ አጥቂውም የማን አለብኝነት ስሜት ይሰማዋል። ተጠቂውም ምንም አይነት ነገር እኔ ላይ ቢደርስ ዞር ብሎ የሚያየኝም አካል የለም ተብሎ እንዲታሰብ እና ሌሎች ጥቃት አድራሽ አካላቶች እንዲፈጠሩ ያደርጋል እና መደረግ ያለበትን ሂደቶች ከህግ ማሻሻል ሊሆን ይችላል፣ ያሉትንም ህጎች በተገቢ መንገድ እንዲተረጎሙ እና ጥቃት እያደረሱ ያሉ አካላቶች በትክክለኛው መንገድ እርምጃ እንዲወሰድባቸው የማድረግ አለባቸው ብዬ አምናለሁኝ። ከዛ በተጨማሪ ግን የኮሚኒቲ ሊደርስ ወይም ደግሞ የማህበረሰብ ውስጥ ትልቅ ቦታ ያላቸው የማህበረሰብ ሊደሮች እና የሃይማኖት ሊደሮች በጣም ትልቅ ቦታ አላቸው ብዬ አስባለሁኝ። እንደዚህ አይነት ጥቃቶች በሚፈጸሙ ጊዜ አይሆንም ኖ የማለት ትልቅ ቦታ አላቸው እና ከማንም በላይ ደግሞ ተሰሚነትም አላቸው ብዬ አምናለሁ። ከሚጠበቅባቸውም ደረጃ ይህንን ነገር እያሉት ነው ብዬም አላምንም እና እንደ ያው ኢትዮጵያ በብዙ ሃይማኖት ውስጥ ያለች ሀገር ናት። ስለዛ ሁሉም የሃይማኖት አባቶች የሃይማኖት እናቶች እንደዚህ አይነት ጥቃቶች ሲፈጸሙ ኖ የማለት ጥቃት አድራሾችን የማወገዝ እና ጥቃት የደረሰባቸውን ሰዎች ደግሞ ሰፖርት የማድረግ ከማወገዝ ይልቅ እነሱን ድጋሚ ለሌላ ጥቃት ከማጋለጥ ይልቅ ሰፖርት የማድረግን ኃላፊነት መውሰድ አለባቸው ብዬ አስባለሁ። ተመሳሳይ ነው ለማህበረሰብ ላይ ሊድ እያደረጉ ላሉት አካላቶች ማለት ነው። ከዛ በተጨማሪ ደግሞ የሚዲያ አካላት ራሱ በምን አይነት መልኩ ነው ጥቃት የደረሰበትን ሰው እየዘገቡ ያሉት? ለሌላ ጥቃት አድራሽ ክፍት እንዲሆን ወይም ደግሞ ስልቱን እንዲማርበት በማድረግ ነው ወይስ ጥቃት የደረሰውን ሜሴጅ አስተላልፎ የሚመለከተው አካል ደግሞ ወስዶ እንዲሰራበት ነው እያስተላለፉ ያሉት የሚለውንም አይ ቲንክ መፈተሽ አለበት ብዬ አምናለሁ። ከዛ በተጨማሪ ደግሞ እንደው ከጥቃት ወተንም በሚዲያው ላይ ሴት ልጅ እንዴት ነው እየተገለጸች ያለችው? በምን አይነት መልኩ ነው እየተገለጸች ያለችው? ሞር ለሌላ ጥቃት በሚያጋልጣት መልኩ ነው ወይ ሚዲያው ላይ ሴቶችን እያሳየን ያለ ነው የሚለውንም አንድ መፈተሽ አለበት እና ሁሉም መስራት አለበት ብዬ የማስበው ነው። ማህበረሰብ በአጠቃላይ ጥቃቶች ሲታዩ ሆ ብሎ መውጣት ያለበት እና ኖ ብሎ መቃወም ያለበት ነው እንጂ በጎጣ ተከፋፍለን፣ በዘር ተከፋፍለን፣ በእድሜ ተከፋፍለን ወይ ደግሞ የከተማ ልጅ ናት ወይ ገጠር ልጅ ናት እየተጠቃች ያለችው ወይ ህፃናት እየተጠቃች ያለችው ወይ ትልቅ ሴት ናት የሚለው ክፍፍል ሁሉም ሰው እኩል ጥቃትን ማውገዝ አለበት ብዬ አምናለሁ።
የተለያዩ የግል ተቋማት፣ የሲቪክ ማህበራት በዚህ ችግር ዙሪያ የራሳቸውን እንቅስቃሴዎች ሲያደርጉ ይታያል። ንቃተ ህሊናዎችን ለማስፋት ችግሩ ላይ የበለጠ ትኩረት እንዲሰጠው ለማድረግ እንቅስቃሴ ሲያደርጉ፣ ዘመቻ ሲያስተባብሩ እናያለን። የእነዚህ ዘመቻዎች ስኬትና እስካሁን ድረስ የነበራቸውን ፋይዳ በግልሽ እንዴት ትገመግሚዋለሽ? ከአሁኑ የተሻለስ የሚታይና የብዙ ሰዎችን ህይወት የበለጠ የሚለውጥ ይሆን ዘንድ ምን ሊደረግ ይገባል ብለሽ ትመክሪያለሽ?
እስከዛሬ ድረስ ምንም የማይካድና ትልቅ ኮንትሪቢሽን ያላቸው አካላቶች አሉ። በተለይ ደግሞ በሴቶች መብት ዙሪያ ሲሰሩ የነበሩ፣ በግለሰብ ደረጃ ሲሰሩ የነበሩ፣ እንዲሁም በተቋማት ደረጃ ተዋቅረው ሲሰሩ የነበሩ በጣም ብዙ የሲቪል ማህበረሰብ ድርጅቶች አሁን ከለውጡ በኋላም የመጡ ከለውጡ በፊትም የነበሩ በጣም ብዙ ተቋማቶች አሉና ከህግ ማስቀየር ጀምሮ ፖሊሲ ከማስተካከል ጀምሮ እንዲሁም በሚፈጠሩ የጥቃት ሁኔታዎች ላይ ድምጻቸውን በማሰማት የተለያዩ ስራዎችን ሲሰሩ ነበር እና አሁንም እየሰሩ ነው ያምናለሁ። ነገር ግን አንዳንዴ እየተፈጠረ ያለው የጥቃት ሁኔታ ብዛትና እየተሰራ ያለው ስራ ሳይመጣጠን ሲቀር እየሰሩ የማይመስለን አይነት ነገር አለ። የስራቸው ትንሽ የሚመስለን ነገር አለ እና በጣም ብዙ ሰዎች ላይ ነው የሚደርሱት። የጥቃቱን ግዝፈት ስናየው ግን በጣም የተለያየ አይነት ጥቃቶች መኖራቸው በተለያየ አይነት ቦታዎች በተለያየ አይነት መልኩ ጥቃቶችን ማየታችን ትንሽ ዲስከሬጅ የሚያስሆን አይነት ነገር ያለ ይመስላል። ግን እኔ ያው ያለውን የሰሩትን ስራ ሪኮግናይዝ በማድረግ ከዚህ በተሻለ መልኩ ልንሰራ የምንችልበት መንገድ ብዬ የማምነው አንደኛ በጣም ኮላቦሬሽን ያስፈልገናል። በተለይ ደግሞ በሴቶች መብት ላይ እየሰራን ያለን ተቋማቶች ግለሰቦችም ዲስፓይት አወር ዲፍረንስ ወይም ደግሞ ልዩነታችንን አስቀምጠን በጋራ በሚያስመሩ ሁኔታዎች ላይ እኩል አንደርስታንዲንግ ፈጥረን መስራት ያስፈልገናል ብዬ አስባለሁኝ። ከአሁን ከምንሰራው በጣም ጠበቅ ባለ መልኩ፣ ምክንያቱም ያው በዛው ልክ ነው ጥቃቶቹን ጠበቅ እያሉ የመጡትና በዛ አይነት መልኩ አንድ ላይ ተጋግዘን መስራት አለብን ብዬ አስባለሁ። እስከዛሬ ድረስ የሰሩ ያሉ የአድቮኬሲ ወይም ደግሞ ካምፔን የምንሰራባቸው ድምጻችንን የምናሰማባቸውን ሁኔታዎች መፈተሽም ያለብን ይመስለኛል። አሁን ደግሞ በምን አይነት መልኩ ብንሰራ የተለየ ለውጥ ማምጣት እንችላለን የሚለውን ቁጭ ብለን ምን ሰራለን ምን አልሰራለንም፣ አሁን ደግሞ በሚቀጥለው ምን አይነት ነገሮችን አዲሽናል የሆኑ ሲስተሞችን ክሪኤቲቭ የሆኑ መልኮችን ብንመጣ የተሻለ ስራ መስራት እንችላለን የሚለውን ቁጭ ብለን አስበን የጋራ አንደርስታንዲንግ ፈጥረን መንቀሳቀስ የሚኖርብን ይመስለኛል።
ከሴቶች መብት ተሟጋቿና የህግ ባለሙያ ሃና ላሌ ጋር ያደረግነው ረዘም ያለ ቆይታ ቅጂ በዌብሳይታችን ላይ ይቀመጣል። በዚያ ሂዳችሁ እንድታዳምጡት እንድትመለከቱት እንጋብዛለን። ወደ ቀጣዩ ዘገባ እንሻገር። ቀጣዩ ዘገባ ወደ ትግራይ ክልል ይወስደናል። በትግራይ ክልል በሴቶች ላይ የሚፈጸሙ ጥቃቶችና የግድያ ወንጀሎችን የሚመለከት ልዩ ችሎት እንዲቋቋም የተጎጂ ቤተሰቦች ጠይቀዋል። ለአሜሪካ ድምፅ አስተያየት የሰጡ ተጎጂ ቤተሰቦች በሴቶች ላይ ይፈጸማሉ ላሏቸው ጥቃቶች አስቸኳይና ተመጣጣኝ ፍትህ ሊሰጥ እንደሚገባም ተናግረዋል። በሴቶች ጥቃት መካከል የሚሰራው ስለ ሴቶች ጥቃት የሚያተኩረው ይሁኑ የተባለ የሲቪል ማህበረሰብ ተቋም በበኩሉ በክልሉ የሚታየው በሴቶች ላይ የሚደርሱ ጥቃቶች የሚቆሙት ሁሉም ህብረተሰብ በጋራ ተቃውሞ ሲያሰማ እንደሆነ ተናግረዋል። የዚህን ጉዳይ ዝርዝር ሙልጌታ ጽባ ያሰማናል።
በ2015 ዓ.ም የካቲት ወር ላይ የዩኒቨርሲቲ ተማሪ ልጃቸው በተጠርጣሪ አፍቃሪዋ እንደተገደለች የሚናገሩት የመቀለ ከተማ ነዋሪ አቶ መብራቱ አበራ ልጃቸው ሜሮን መብራቱ ከተገደለች 1 ዓመት ከ8 ወር ቢያልፋትም እስካሁን ፍትህ እንዳላገኙ ይናገራሉ።
ተተገና ረሰ ምርመራ ለየለ ለአና ግን መርመራና ረሰ ምርመራ ገባና ወሰደዋል አይርና
የአስከሬን ምርመራ ሳይካሄድ ነው ልጄ እንድትቀበር ያደረጉት። ለኛ መርምረናል ቅበሩ ብለው ነው የሰጡን። ኋላ ሲታይ ግን የአስከሬን ምርመራ የለም። ፖሊስ እኮ አስከሬን ሳያስመረምር እንዲቀበር አያደርግም፣ ግን እንደዛ ተደርጓል። በ9ኛው ወር ነው ከመቃብር ተቆፍሮ እንደገና ምርመራ የተደረገው። በዚህ ጉዳይ ፖሊስም ሆነ ሐኪሙ ተጠያቂዎች ናቸው።
አቶ መብራቱ በሴቶች ላይ የሚፈጸሙ ግድያና ሌሎች ጥቃቶች ከስርቆትና ሌሎች ወንጀሎች ወረፋ ይዞ በፍርድ ቤት መታየት አይገባውም ብለው ለዚህ ጉዳይ ልዩ ችሎት መንግስት ሊያዘጋጅ ይገባል ሲሉ ጠይቀዋል። ማህሌት ተክላይ በአድዋ ከተማ ባለፈው ዓመት መጋቢት ወር ላይ ታግታ ከተወሰደች በኋላ በሰኔ ወር ላይ ደግሞ በታገተችበት ቀን ተገድላ እንደተቀበረች በፖሊስ ምርመራ መረጋገጡ እህቷ ሚሊዮን ተክላይ ገልጻለች። አፋጣኝና ተመጣጣኝ ፍትህ ከተሰጠነው ጥቃቶች የሚቀንሱት ብላለች።
ወደ ትምህርት ቤት እየሄደች ሳለ በባጃጅ አፍነው ወስደው ለቤተሰብ ደውለው 3 ሚሊዮን ብር ማስለቀቂያ ስጡን ብለው በዕለቱ ጠይቀው ነበር። ሆኖም ከሶስት ወር በኋላ በተገኘ ምርመራ አፍነው በወሰዱባት ቀን እንደገደሏት ለፖሊስ ቃላቸው ሰጥተዋል። ጉዳዩ በፍርድ ቤት እየታየ ነው። ከመሐሌት በኋላ የሊዲያና የሀበን ግድያን ሰምተናል። ቶሎ ፍትህ ቢሰጥ ኖሮ ከመሐሌት በኋላ የሰማነውን ግድያዎች አንሰማም ነበር። ወንጀሉን የፈጸሙ ሰዎች ግድያ የተፈጸመበት ቦታ ራሳቸው ወስደው አሳይተውናል። በእነዚህ ህጋዊ እርምጃ ቶሎ ቢወሰድ ሊዲያና ሀበን የጥቃቱ ሰለባ አይሆኑም ነበር። አሁንም አስተማሪ እርምጃ በመውሰድ በእኛ ይብቃ።
ሊዲያ ዓለም በውቅሮ ከተማ እሁድ ጥቅም 3 ቀን 2017 ዓ.ም ተሞሽራ በሶስተኛው ቀኗ በተጠርጣሪ ሙሽራዋ በአሰቃቂ ሁኔታ እንደተገደለች ወላጅ አባቷ አቶ ዓለም ካሳይ ይገልጻሉ።
አብ ሓጎስ ውዒልና አብ ሰርዶ ሆቴል ዝበሃል
የሰርጓ ቀን በደስታ ነው የዋል ነው። ሰርጉ ሰርዶ በሚባል ሆቴል ነበር የተካሄደው። ሁሉ ቤተሰብ በደስታ ነው ያሳለፈው። ግን በሶስተኛው ቀን ምሳ አብረን ከወንድሞቿ ጋር ልንበላ ተቀጣጥረን መንገድ ላይ እያለሁ መሞቷ ተነገረኝ። በተሞሸረችበት ተገደለች። ሊዲያ ከነሽሩባዋ ከነቆሏ ቀበርናት። የሊዲያ ነገር ምን ብለህ ይወራል?
በሊዲያ ግድያ የሚጠረጠረው ሙሽራዋ በሕግ ጥላ ስር ሆኖ ጉዳዩ እየተጣራ ነው ያሉት አቶ ዓለም በሴቶች ላይ የሚፈጸም ግድያ የሚቆመው አስተማሪ እርምጃ በወንጀለኞች ላይ ሲተገበር ነው ብለዋል።
ተመጣጣኝ ፍትሕ ከውርደሎ ወንበር
ተመጣጣኝ የሆነ ፍትሕ ነው መሰጠት የሚገባው። 10 ዓመት 20 ዓመት ፍርድ እየተሰጠ ነው። ቀጥሎም ከሚመጣ ለውጥ ጋር እየተፈቱ በየጠላ ቤቱና መሸታ ቤቱ ገብተው ሲቀልዱብህ ወደ ሌላ አደጋ ነው የሚያጋልጠው። መንግስት ትኩረት ሊሰጠው ይገባል። መንግስት ተመጣጣኝ እርምጃ ካልሰጠ ሞት ቀጣይ ነው።
በትግራይ ክልል በሴቶች ላይ የሚደርስ ጥቃት እንዲቆምና ተበዳዮች ፍትህ እንዲያገኙ የሚጠይቅ መድረክ በመቀለ ከተማ ባለፈው እሁድ ተዘጋጅቶ ነበር። በሴቶች የሚደርሰው ጥቃት የመከላከል ስራ የሚሰራ ይሆኖ የተባለ የሲቪል ማህበረሰብ ተቋም ስራ አስኪያጅ ጽዴና አባዴ በክልሉ የሚታይ የሴቶች ጥቃት የሚቆመው ሁሉ ህብረተሰብ በጋራ ሲቃወም ነው ብላለች።
ቀትለት ነው ምጥዋይ ነው ጾታው አመት
ግድያ አለ፣ እገታ አለ፣ እንዲሁም ጾታን መሰረት ያደረገ ጥቃት አለ። የሚፈጸሙ ግድያዎች አሰቃቂ የሚባሉ ናቸው። ሁላችንም በስጋት ነው ያለነው። የሚያስተማምን ጸጥታ የለም። እንደ ህዝብ ያለው ሁኔታ አስፈሪ ነው። ሀገራችን ስለሆነ ነው እዚህ ያለነው። እዚህ እስካለን ድረስ በሰላምና ዋስትናው በተጠበቀ ሁኔታ የመኖር መብት አለን። ስለዚህ መፈጸም የማይገባቸውን ስናይ የመጠየቅ ልምድ ሊኖረን ይገባል። በሴቶች ላይ የሚፈጸም ግድያ ይሁን ሌሎች በደሎች እንዲቆሙ እንደ ህዝብ መቃወም አለብን።
በተካሄደው የውይይት መድረክ ተገኝተው ለተነሱ ጥያቄዎች መልስ የሰጡ የትግራይ ክልል ፍትህ ቢሮ ምክትል ኃላፊ አቶ አዲሱ ገብረስላሴም
እንደ ትግራይ የገጠመን ችግር አለ። በወንጀል መከላከል የሚሰሩ ተቋማት የሰው ኃይል ጉዳት ደርሶባቸዋል። ለምሳሌ የፖሊስ ኮሚሽን እንደ አዲስ የተዋቀረ ነው። አዳዲስ ሰዎች ናቸው የምርመራና ማጣራት ስራ የሚሰሩት። የኮሚኒቲ ፖሊስ የሚባል አደረጃጀት አሁን የለም። በአሁኑ ጊዜ የስልክ መረጃ ለማግኘት እንኳን በፌዴራል በኩል ነው የሚጠየቀው። እነዚህ አሁን ለስራችን ካሉብን ችግሮች የሚጠቀሱ ናቸው።
ቢሮአቸው በሴቶችና ሕፃናት ላይ የሚፈጸሙ ወንጀሎች ላይ ልዩ ትኩረት ሰጥቶ እንደሚሰራም አቶ አዲሱ ተናግረዋል።
ልዩ ችሎት ለማቋቋም የተጀመረ አደረጃጀት አለ። ይህ ጉዳይ በልዩ ሁኔታ እንድንመለከተው ከፍርድ ቤቶችና ከፖሊስ ጋር አብረን ለመስራት ተነጋግረናል።
በትግራይ ክልል በአንድ ዓመት ውስጥ 783 ሴቶች ጾታዊ ጥቃት፣ ግድያና የአካል ጉዳት ተፈጽሞባቸዋል። ከእነዚህም 44ቱ የተገደሉ ሲሆን ከተገደሉት 24ቱ በባሎቻቸው የተገደሉ ናቸው ሲል የክልሉ ሴቶች ማህበር ያወጣው ሪፖርት ያሳያል። ለአሜሪካ ድምፅ ሙልጌታ አጽብሃም መቀለም።
ውድ አድማጮቻችንና ተመልካቾቻችን እስካሁን ድረስ አብራችሁን ስላመሻችሁ በእጅጉ እናመሰግናለን። መልካም ምሽት ይሁንላችሁ። መልካም የሳምንት ማክተም ይሁንላችሁ። Thank you.